የእሷ ድምፅ የእሷ ድምፅ የሬዲዮ ፕሮግራም በኢትዮጵያ የሲቪል ማኅበራት ድርጅቶች ኅብረት ለምርጫ እየተዘጋጀ በዚህ የሳምንቱ ማክሰኞ ከምሽቱ 3:10 እስከ 3:40 ወደ እናንተ የሚደርስ የ30 ደቂቃ የሬዲዮ ፕሮግራም ነው። ፕሮግራሙ ከኔዘርላንድ ኢንስቲትዩት ፎር መልቲ ፓርቲ ዴሞክራሲ ጋር በመተባበር ከአውሮፓ ኅብረት በተገኘ የገንዘብ ድጋፍ እየተዘጋጀ ወደ እናንተ ይቀርባል። ይህ ፕሮግራም የሴቶችና የልጃገረዶችን የፖለቲካ ተሳትፎ እንዲሁም ውሳኔ ሰጭነትን ለማጠናከር ይሰራል። የእሷ ድምፅ
እንዴት ሰነበታችሁ? ዛሬም ልክ እንደ ሁልጊዜው የእሷ ድምፅ የሬዲዮ ፕሮግራም ወደ እናንተ የሚደርስበት ሰዓት ላይ እንገኛለን። የስልክ መስመራችን 0977-110077 ነው። ደውሉ፣ አጭር የጽሑፍ መልእክትም ላኩ። የእናንተን ሐሳብ አስተያየት መልሰን ወደ እናንተው እናደርሳለን። ሁለተኛው ምዕራፍ የእሷ ድምፅ የሬዲዮ ቅንብሮችን ከጀመርን ዛሬ ሦስተኛው ሳምንታችንን ይዘናል። ዛሬም ከእናንተ ጋር ጥሩ ቆይታ ይኖረናል ብዬ ተስፋ አደርጋለሁ። የሙዚቃ ግብዣችን እንደወደዳችሁ ተስፋ እናደርጋለን። ወደ ዛሬው ጉዳያችን ከማለፋችን በፊት ባለፈው ሳምንት በየሷ ድምጽ የሬዲዮ ፕሮግራም በርካታ ቁም ነገሮችን፣ ተሞክሮችንና የተለያዩ ጽሑፎች ላይ የተነሱ ጉዳዮችን እያነሳን ተወያይተናል። በሀገራችን የፖለቲካ ወጣ ገባም ጠንከር ብለው ወደ ፖለቲካው ገብተው ለሌሎች መንገድን ለመክፈት የበኩላቸውን እየተወጡ ካሉ ከሀገራችን ሴት ፖለቲከኛ ጋር ቆይታን አድርገናል።
የትም ቦታ ላይ ብትቀመጭ የተሰጠሽ ነገር ኤኒታይም ስለሚወሰድ እርን ማድረግ ሴቶች በዋናነት ሜሪታቸውን ማሳደግ ብቁ ሆነው መገኘት ግዴታ ነው። ሴቶች በትምህርት ቤት ተጨማሪ ድጋፍ ኮታ አይፈልጉም። ዜይ ካን ሜክ ኢት ስለተከለከሉ ብቻ ነው እንጂ ሜንታሊ ያነሱ አይደሉም።
በዚህ ሳምንትም ከየሷ ድምፅ ሁሉም ተሰናድቶ እናንተን እየጠበቀ ነው። ለዛሬ ካሰናዳንላችሁ
ፖለቲካ ከባድ ነው፣ ግን ደስ ይላል። እንደው አስቸጋሪ ሁኔታ ውስጥም ሆነሽ ፍላጎትሽን የምታስፈጽሚበት አንዱ ፕላትፎርም ስለሆነ
እስከ ፍጻሜው ጠብቁን። ሁሉንም በጋራ እናደምጣለን። በነገራችን ላይ ሴቶች በፖለቲካውም ሆነ በማህበራዊው ብሎም በምጣኔ ሀብቱ ረገድ ውክልናን አግኝተው ለራሳቸው ጉዳይ ለራሳቸው ጥያቄ መፍትሄን ማፈላለግ ያለባቸው ራሳቸው ቢሆኑም ያሉባቸው የተለያዩ የህይወት መሰናክሎች ወደኋላ አስቀርቷቸዋል። አንድ ምሳሌ ላካፍላችሁ። በ21ኛው ክፍለ ዘመን ሁላችንም ስልጡን ክፍለ ዘመን ብለን በተስማማንበት በሀገራችን ኢትዮጵያም ሆነ በምንኖርባት ዓለም ሴቶች የወር አበባ ንጽህና መጠበቂያ ቁስን በማጣት በሱ ምትክ ኩበት፣ የደረቀ ሳር፣ ካልሲ እንዲሁም ካርቶንና ለጆሮ ማመን የሚከብዱ ቁሶችን እንደ ወር አበባ መጠበቂያ ቁስ ይጠቀማሉ። ንጹህና ጤንነቱ የተጠበቀ የወር አበባ ንጽህና መጠበቂያ ቁስ ማጣት እህቶቻችንን ከትምህርታቸው ከዕለት ተዕለት እንቅስቃሴያቸው ይገታል፣ እንዲሁም ጤናቸውንና ክብራቸውን ይነካል ይላሉ በስነ ጾታ ላይ የሚሰሩ ባለሙያዎች። ይህም ሴቶች ያሰቡበት እንዳይደርሱ የሚከለክላቸው የዕለት ተዕለት ትግል አንዱ የወር አበባ ንጽህና መጠበቂያ ቁስ ድህነት እንደሆነም ያስረዳሉ። ይህንን ስንሰማው ቀላል የሚመስል ነገር ግን ሴቶች ካሉባቸው የማህበረሰብ፣ የምጣኔ ሀብት፣ የባህልና የሃይማኖት ተጽዕኖዎች በተጨማሪ ሴቶች በየትኛውም ዘርፍ ወደኋላ እንዲቀሩና እንዲሁም በሴትነታቸው እንዲሸማቀቁ ራሳቸውን እንዲጠሉ የሚያደርግ ትልቁ የሴት ልጅ የስኬት ጉዞ መሰናክል ነው። አይደለም ለፖለቲካ እጩ እናድርጋት፣ ውሳኔ ሰጭነት ላይ ብቃቷንና እምቅ ችሎቷን ትጠቀምበት ልንል ቀርቶ በዚህ በወር አበባ ንጽህና መጠበቂያ እጦት ምክንያት የጠላችውን ማንነቷን ለመጠገን ሁሉም የአቅሙን ሳይሰስት ማበርከት ይገባዋል። የዛሬው የእሷ ድምፅ የሬዲዮ ፕሮግራም መልእክታችን ነው። ይህንን ትንሽ የሚመስል ግን ሴቶችን ወደ ኋላ የሚጎትት ትልቅ መሰናክል ከስሩ ስናስወግድ ነው። ስለ ሴት ልጅ ውሳኔ ሰጭነትም ሆነ የፖለቲካ ተሳትፎ ደረታችንን ነፍተን አፋችንን ሞልተን ማውራት የምንችለው። በነገራችን ላይ ሴቶች በዚህ ምቹ ባልሆነ ሁኔታ ውስጥም ሆነው ለቀጣዩ ትውልድ ተጨባጭ ለውጥን አምጥቷል። ሰሞኑን ዞር ዞር ብለን በእርግጥ ሴቶች አሁን እያደረጉ ያለው የፖለቲካ እንቅስቃሴ ተጨባጭ ለውጥን ለማምጣት ያስችላል ብለው ያስባሉ? በምን መልኩ ብለን የተለያዩ ሰዎችን ጠይቀን የነገሩንን እናሰማችሁ።
አሁን ማምጣት ይችላሉ። ምን እያደረጉ ነው ለሚለው ብዙ ተሳትፎ እያደረጉ ነው። ነገር ግን ኢትዮጵያ ላይ ያሉ የፖለቲካ እንትን ብዙም ወንዶች ጋርም ብዙ ለውጥ እያየንበት አይደለም። ትንሽ ለሴቶች ቶሎ ለውጥ ይመጣል ብሎ ማሰብ ትንሽ ይከብዳል።
የሴቶች የፖለቲካ ተሳትፎ ብቻም ሳይሆን ሴቶች በሁሉም መስክ ላይ ጥሩ ተሳታፊዎች ናቸው እና ለውጥ ማምጣት ይችላሉ ብዬ አስባለሁኝ። በተለይ ደግሞ አሁን ባለው የኛ ሀገር የፖለቲካ ሲስተም ላይ ምን ያህል ሴቶች ተሳታፊዎች ናቸው የሚለው ነገር በደንብ ማስረጃ የሚፈልግ ወይም ደግሞ ጥናት የሚፈልግ ቢሆንም ለውጥ አያመጡም ግን ማለት አይቻልም። ቁጥራቸው አነስተኛ ቢሆንም ግን የበለጠ ቢሰራበትና ፖለቲካው ላይ ኢንጌጅ እንዲያደርጉ ቢደረግ የበለጠ ለውጥ ማምጣት የሚችሉ ይመስለኛል።
ሴቶች ፖለቲካ እንቅስቃሴ እያደረጉ ነው ብያለም፣ ግን ፖለቲካ ላይ ድምፅ አላቸው፣ ተመርጠዋል፣ ፓርላማ ላይ እናያቸዋለን። ግን ከማየት ውጪ እንቅስቃሴያቸው የምር ፖለቲካ ነው ብዬ ለማመን ይከብደኛል። ነገር ግን እውነተኛውን የፖለቲካ እንቅስቃሴ ቢያደርጉና ትልልቅ የፖለቲካ ውሳኔዎች ላይ ከወንዶች እኩል ተካፋይ ቢሆኑ በእርግጥም ተጨባጭ ለውጥ ማምጣት ያስችላል። ይህ ምንም ጥያቄ አይደለም። በምን መልኩ ለሚለው ጥያቄ አንደኛ የሚወሰኑ ውሳኔዎች ላይ የውሳኔ ሰጪ አካል በመሆን ፖዚቲቭ የሆነ ወይንም አሉታዊ የሆነ ተጽዕኖ በመፍጠር ትልቅ የሆነ አስተዋጽኦ ተጨባጭ ለውጥ ማምጣት ይችላሉ ብዬ አምናለሁ።
ሴቶች ያሉባቸውን የከፋ ድህነትም ሆነ የማህበራዊ የምጣኔ ሀብታዊና የባህል ሃይማኖት ጫናዎች ሴቷን የሚገባትን ቦታ እንዳታገኝ መሰናክል ሆኗል። ይህንን ደግሞ መለወጥ የሚቻለው ሴት ወንድ ሳይል ሁሉም የድርሻውን መወጣት ሲችል ብቻ ነው። ከተለያዩ ሰዎች ያገኘነውም ሀሳብ ሴቶች እድሉ ከተሰጣቸው ከሚጠበቀው በላይ ለውጥን ማምጣት እንደሚችሉ ነው። በነገራችን ላይ ዶክተር ኢዮብ ማሞ በተለያየ ጊዜ የህይወት ክህሎቶችን ለማሳደግ የሚረዱ ምክሮችንና ጠቃሚ መረጃዎችን በተለያዩ መገናኛ ብዙሃን በመጽሐፍቶችና በህትመት ውጤቶች ያካፍሉናል። ለዛሬ እናንተ አድማጮቼ ለምታደርጉት የህይወት ጉዞ ከጠቀመ ብዬ ያሰናዳሁትን ላጋራችሁ። እነዚህ ነጥቦች ከሰዎች ጋር የሚኖሯቸውን ግንኙነቶች በማሻሻል የምታደርጉትን የህይወት ጉዞ የተሳካ እንዲሆን ያግዛል። ዶክተር ኢዮብ ማሞ በመጀመሪያ ያነሱት ነጥብ ያልሆናችሁት ላይ ሳይሆን የሆናችሁት ላይ ትኩረት አድርጉ የሚል ነው። ይህም ማለት ያልሆናችሁት ላይ ስታተኩሩ የሆናችሁት እውነተኛ ማንነትን መኖር ያስቸግራችኋል። የዚህ ሁኔታ ውጤት እንዳገኛችሁት ሰው ማንነታችሁን እየለወጣችሁ መኖር ነው። ይህ ደግሞ እጅግ አደገኛና ለምታደርጉት ራስን የማብቃት ጉዞ ትልቅ መሰናክል ነው። ቀጣዩን ነጥብ ልንገራችሁ። የሌላችሁ ላይ ሳይሆን ያላችሁ ላይ አተኩሩ ይላል የዶክተር እዮብ ጽሁፍ። ይህም የሌላችሁ ላይ ስታተኩሩ ያላችሁን ነገር በትክክለኛው መንገድ መጠቀም ያስቸግራችኋል። የዚህ ሁኔታ ውጤት ከሌላችሁ ነገር በመነሳት በዝቅተኝነት ስሜት የታመመ ሁኔታ ነው። ሶስተኛው ነጥብ ላይ ደርሰናል። ግን ሶስተኛውን ነጥብ አንስተን ከመወያየታችን በፊት እንግዳ አለኝ። እንግዳዬ በሀገራችን ላይ ያለውን የባህል፣ ሃይማኖት፣ የምጣኔ ሀብትና የስነ ልቦና ተጽዕኖ ተቋቁማ በሀገራችን የፖለቲካ ጉዞ የድርሻዋን እየተወጣች ያለች ሴት ፖለቲከኛ ናት። ከእሷ ጋር የሚኖረኝን ቆይታ ልጋብዛችሁና ቀጣዮቹን ነጥቦች ደግሞ አንስተን እንወያያለን።
እመቤት ቢራራ እባላለሁ። የአዲስ አበባ ፖለቲካ ፓርቲዎች የሴቶች ክንፍ ሰብሳቢ ነኝ። ዋና ፓርቲ ኢዜማ ነው።
እስቲ እንዴት ነው ፖለቲካ?
ፖለቲካ ከባድ ነው፣ ግን ደስ ይላል። እንደው አስቸጋሪ ሁኔታ ውስጥም ሆነሽ ፍላጎትሽን የምታስፈጽሚበት አንዱ ፕላትፎርም ስለሆነ ቻሌንጁ ደስ የሚል ቻሌንጅም አለው፣ የሚያስከፋም፣ ከዛ ደግሞ ስኬትም ያለው ቻሌንጅ ያለበት፣ ግን ደስ ይላል። እኔ ወድጀዋለሁ።
ግን አሁን አንቺ ነሽ ወደዋለሁ ያልሽው እንጂ ብዙዎች የማይደፍሩት አይደለም ሴቶች፣ ወንዶች ፖለቲካና ኮረንቲ በሩቁ እያሉ የሚያስፈራሩት እንደ ማስፈራሪያም ነገር ነው። እንዴት እዛ ውስጥ ልትገቢ ይቻልሽ?
እውነት ነው ፖለቲካ የሚያስፈራራ ነገር ነው። ግን ያው የሚፈራ ነገር ሁሉ አይደፈርም ማለት አይደለም። እኔ መጀመሪያ ፖለቲካ ውስጥ እንደምገባ የወሰንኩት ካርቱም እያለው ነው። 10 ዓመት ወደ ካርቱም ኖር ያለው ና የኢትዮጵያ ሴቶች ለኢትዮጵያ ሴቶች የሚል አንድ የበጎ አድራጎት ድርጅት እዛ ላይም ሰብሳቢ ነበርኩኝ ና ጓደኞቼ በግሩፕ የመሰረት ነው ነው የእርስ በርስ ጓደኝነት ሆነ። በጣም ትልቅ ፕሮጀክት ሆነ። ከዛ በኋላ እና አምባሳደር የነበሩት በጊዜው አምባሳደር አባሊ ዘሙ ነበሩ ና ሁልጊዜ ሴቶች ተደፍረው በቃ ይሄ ከበረሃ ከሊቢያ ወደ ቤሩት ሊሸኙ ብዙ ቻ ይደፈራሉ፣ በማስወረድ ይሞታሉ እዛ ስደት ላይ። ከዛ አሰሪዋ ደግሞ ደሞዟን አይሰጣትም፣ ወንዶቹ ይበድሏቸዋል፣ ይደበደባሉ። ከዛ ለምንድን ነው በቃ ይሄ ነገር የማይቆመው ስል ከፖለቲካው በፊት ውክልና ያስፈልግሻል። የምን ውክልና? በቃ በፖለቲካው ተወክለሽ ይህን ነገር ማስቆም የሚቻለው በህግ ነው። እና ውክልና እንዴት ነው የሚገኘው? በፖለቲካ። ፈርቼ ቀረሁ ወደ ቤቴ። በቃ እንደዚህ ከሆነማ ምን አረጋለሁ የሚል ነገር ነበረ። ግን ከዛ በኋላ ውክልና እንደሚያስፈልግ አመንኩበት። በብዙ ሂደቶች አነበብኩኝ፣ አየሁኝ። ለመወከል ነው የመጣሁት። በቃ ውክልና ካለኝ ህጉ ሲወጣ ፖሊሲዎች ሲቀረጹ እዛ ቦታ ላይ ያለው ሴቷ አለች፣ ሶ ሴቶች መወከል አለብን ከሚለው እንድምታ ነው እኔ ወደ ፖለቲካው የገባሁትኝ።
ካርቱም እንደምትኖር ነገርሽኝ በአጋጣሚ። እንዴት ከዛ ወደዚህ መተሽ እዚህ እንድትሳተፍ ይቻል?
በእኛ 2010 ይሄ ለውጡ ከመጣ በኋላ እኔም የመምጣት ፍላጎት ነበረኝና መጣሁኝ። ከዛ በጣም ፓርቲዎች ሳስስ ነበረ። አጋጣሚ አንድ ሀገራዊ ፓርቲ ይቋቋማል የሚለውን ነገር ሰምቼ ለማንኛውም ሴት ኢንቮልቭ አድርጌ ኢዜማን ተቀላቅዬ በዛ ነው የገባሁት።
ምን አይነት ዝግጅቶች አደረግሽ?
መጀመሪያ ድፍረት፣ መፍራትን ከራሴ ነው ያስወገድኩት። እንዳለ መንገዱ ሾክ ነው፣ አይመችም። ሶ መፍራት እንደሌለብኝ፣ በፍጹም ወደ ኋላ ማየት እንደሌለብኝ፣ ወደ ፊት ለፊት ብቻ ነው የማየው። ራሴን ማብቃት እንዳለብኝ፣ በትምህርት በእውቀት ራሴን ማብቃት፣ ማንበብ፣ የሚጠበቁብኝ ነገሮቹ ለማድረግ፣ ምንም ነገር አሸንፎኝ ደክሞኝ ላለመቀመጥ፣ ተሸንፌ ወደ ኋላ ላለማየት ለራሴ ቃል ገብቼ ነው የገባሁት። ዝግጅቴ መጀመሪያ ፍርሃትን ከራሴ ማስወገድ ነበር እና ፍርሃትን አስወገድኩኝ። ከዛ በኋላ ካልፈራሽ ምንም ነገር ታደርጊያለሽ፣ ካልደከመሽ ካልተቀመጥሽ ይሄድሽ ብዙ ነገር ታደርጊያለሽ። ሶ ላለመቀመጥና ወደ ኋላ ላለመመለስ ነው ያረኩ ዝግጅት።
እስቲ እመቤት ማናት? ልጅነቷ እንዴት ነው? የታደገች
አስተዳደጌ? የአዲስ አበባ ልጅ፣ የፒያሳ ልጅ ነኝ። እንደ ማንኛውም የአዲስ አበባ ነዋሪ ነው ያደግኩት። ትምህርቴንም ስማር እንደ ማንኛውም የተለየ ነገር የለም። ማህበረሰቡን መስዬን የኖርኩኝና ወደ ፖለቲካው ስገባ ያው የውክልና ጥያቄ ነው ብዬሻለሁ። ከዛ በተረፈ ግን የአንድ ልጅ እናት ነኝ፣ ሲንግል ማም ነኝ። በጣም በራሴ የምኮራ የምተማመን፣ ራሴን ስወደው ደግሞ በፍቅር ነው የምወደው። ለምን ራሴን ስወድ ሌሎችን መጉዳት እንደሌለብኝ አምናለሁ። ሰው እንዲጎዳኝ ስለማልፈልግ ሰው አልጎዳም። ከሁሉም ሰው አክባሪ ነኝ ብዬ ነው ራሴን የማስበው እና እልህኛ ነኝ። የጀመርኩትን ነገር መጨረስ ፈልጋለሁ። ከወንድም ከእህቶቼ ጋር ወላጅ እናታችን በጊዜ ብትሞትም ግን ጀግና ነበረች እናታችን። ለእኔ የሮል ሞዴሌ እናቴ ነች እና እናቴ ከዛ በኋላ እህቴም ደግሞ ያሳደገችን እህት አለችን። እኔንና ሌሎች ወንድሞቼን ያሳደገችን እሷ ናት እና ሁልጊዜ እንችላለን፣ ሁልጊዜ እናሸንፋለን፣ ፈርተን አናቅም እና በትብብር በፍቅር ከማህበረሰብም ከአካባቢው ካለው ህብረትም ተከባብሬ የምኖር ሴት ነኝ። በህይወት ባትኖርም እናቴ እኔ እናቴ ነኝ ብዬ ነው ማስበው። በቃ አሁን እናቴ ብትኖር በህይወት ያለሃት ቻሌንጆቿን አልፋ ችግሮቹን ብዙ የህይወት ጣውረድ ኢትዮጵያ ውስጥ ነው እና ያለ ነው ማንኛውም እናት የኔ እድሜ ወላጅ የሆነች እናት የምታሳልፈውን ችግር ያሳለፈች እናት አለችኝ። ግን በዛ ውስጥም ጀግና ጎበዝ እናት ነበረችኝ። እሷ ነች ሙሊሌ። ከዛ እህቴ ነች ያሳደገችኝ፣ ታላቅ እህቴ ነች። እኔን ነው ወንድሞቼን ስታሳድገን ግን ሁሌ እንደምንችል እንደምናቅ እና እኛ ቤት ውሸት በጣም ተከልክሎን ያደግ ነው እና የምንፈልገውን ነገር ለማድረግ ማድረግ እንጂ መዋሸት እንደሌለብን ነው ማቀው። የወንድ ልጅ እናት ልጄ ደግሞ የሴት ልጅ።
ምን ምን የዝግጅቶች አደረግሽ አሁን ወደ ፖለቲካ ለመምጣት?
በትምህርት አሁንም እየተማርኩኝ ነው። ያው የኢንፎርሜሽን ቴክኖሎጂ ተማሪ ነኝ። ኮምፒውተር ሳይንስ ነው የምማረው አሁንም ድጋሚ። ግን ትምህርቴና ፖለቲካው አይደል ወደፊት መርጬ የምማረው የፖለቲካ ውስጥ ዘርፍ ውስጥ ገብቼ የምማርበት ነው። ግን መጀመሪያ ያደረኩት የፖለቲካ ፓርቲ አባል ነው የሆንኩት። ቢኮዝ ፖለቲከኛ መሆንና መሟገት ስፈልግ ፖለቲካ ውስጥ መግባት አለብኝ። ከዛ እንደ ማንኛውም ሜምበር የሴት በእኛ ሀገር የፖለቲካ አባል ሴት ሆነሽ የፖለቲካ መዋጮሽን ግዴታዎችን የመወጣት እንትን እኛ ላይ የለም። ይሄ ችግር የለውም ሴት ናት የሚለው ነገር አለ። በኢኮኖሚ ራሴን ማስቻል አለብኝ። በኢኮኖሚ ራሴን አብቅቻለሁ፣ እያበቃሁም ነው። ከዛ የፓርቲ አባል ነው የሆንኩት። ፓርቲው በሚጠይቀኝ በማንኛውም ነገር ጊዜን ሰጥቼ ልሰራ፣ ልክ ወንዶቹ በሚያደርጉት ልክ እኛ የተሰጣቸው ይሄ ወንዶቹ ነው እሷ ሴቷ አትችልም ትችላለች የሚለውን ነገር ለማድረግ እኔም ሆኜ መገኘት ስላለብኝ ፓርቲን አባል ሆኛለሁ። አባል ሆኜ ደግሞ የአባልነት ግዴታዬ ሙሉ በሙሉ እየተወጣው ነው ያለሁት። በምፈለግበት ሰዓት እሄዳለሁ፣ እሰራለሁ። ፓርቲ ውስጥ ሙክልና ይዣለሁ። የድርጅት ጉዳይ ጸሐፊ ነኝ። እንዲሁም የዞኖች አስተባብራለሁ። የተወሰኑ ክልሎችና ዞኖችን አስተባብራለሁ። በድርጅት ዘርፍ እሰራለሁ። ውክልናዬን እያስጠበቅኩኝ ወደፊትም እቀጥላለሁ። ግን መጀመሪያ የፖለቲካ ፓርቲ አባል ነው የመጀመሪያው መስፈርት።
እመቤት፣ የልጅ እናት ነሽ፣ ብቻሽን እንደምታሳድጊ ነው የነገርሽኝ። አትፈሪም ከፖለቲካ ጋር ልጅሽን የሆነ ነገር ቢገጥመኝ እንኳን ብለሽ የምትሰጊባቸው ጊዜዎች?
አስቤ አላቅም። አይገርም ማለት አሁን እኔ የመጣሁበት የፖለቲካ ምህዳር ትንሽ ከእስሩና ከንትኑ ያው እኔ ወደ ሴትነትም ስለማደላ የለም እያልኩ አይደለም። እስሩም ቢኖር ግጭቱም ብዙ አስኪ ነገሮች ቢኖሩ እስካሁን ድረስ አላሰብኩትም። ምክንያቱም መጀመሪያ ስጀምር ላልፈራ ነው ራሴን የነገርኩትና አልፈራሁም። ያልፈራሁት ደግሞ መጀመሪያ ነግሬዋለሁ። በቃ ፖለቲካው አድካሚ ነው፣ አሰልቺ ነው፣ ጉዞ ትንሽ ይከብዳል። ግን በዛው ልክም ቢሆን ላልፈራ ቃል ስለገባው ቃሌ ማጠፍ እንዳይሆንብኝ አላስበው።
እንዴት ነው የምታስኬጁ እናትነትን፣ ፖለቲካን፣ ከዛ ትምህርት፣ ስራ?
ከባድ ነው። እናትነት በራሱ ጭንቀት ስጋት ነው። ልጅሽን ትምህርት ቤት መላክ አለ። ከዛ እንደው እሱ ትምህርት ቤት ሄዶ እስኪመጣ ያለው ጭንቀት እያለ ሆኖ ልጄን ጥዬ ብታሰር፣ ልጄን ጥዬ ብሞት፣ ልጄን ጥዬው ነገር ቢፈጠር የሚለው ስጋት እንዳለ ቢሆንም ግን ሌሎችም ሴቶች ደግሞ ልጄስ ነገ አድጎ ምን ያገኛል? ልጄ ነገ ትምህርት ቤት ገብቶ የተሟላ ነገር እንዲያገኝ ምን ሰላማዊ ሀገር ያስፈልገዋል? በዲሞክራሲ የዳበረች ሀገር ትፈልጋለች። ስለዚህ ለልጄ ከስጋቴ ይልቅ የወደፊቱ ስለሚታየኝ ነው እንጂ ስጋት በጣም አለ፣ ከፍተኛ ስጋት ና የልጄን የወደፊት ሳየው ግን በዚህም በኩል ደግሞ እኔ ታግዬለት ነጻነቱን ካገኘ ዲሞክራሲውን ካገኘ የተመቻቸ ኑሮ ከኖረ ብዬ በሚለው ነው። ና በጣም ስጋት አለው፣ ያስፈራል። በተለይ ለእናት እንኳን አይደለም ፖለቲካ ውስጥ ልትገቢ ትምህርት ቤት ሄዶ ሲመለስ ምን ሆኗል ብለሽ የምታስቢ፣ ዘመድ ጋር ለጥየቃ ሲሄድ የሆነ በሰማሹ ቁጥር የምትጨነቂ እናት ፖለቲካ ውስጥ ገብቼ ልጄን ጥዬ መቀመጡ ከባድ ነው። ግን ቢሆንም ልጄን ስለምወደው ወደፊቱን ሳይለት ደግሞ እኔ እናቱ ነኝ የምወስንለት።
አንድ ጥያቄ ልጠቅሽ። ለብቻቸው ልጅ የሚያሳድጉ ሴቶች በጣም ልጆቻቸው ላይ በጣም ኃይለኛ ነው የሚሆኑት፣ ቁጥጥራቸው ከባድ ነው ምናምን ና ጎረቤትም የሴት ልጅ ምናምን የማለት ነገር አለ ና አንቺ አሁን ብቻሽን እያሳደግሽ እንደሆነ ነግረሽኛል። ያ አይነት ስሜት የለሽም? ማህበረሰቡ የሚፈጥረው በራሱ ልክ ያልሆኑ የባህል ተጽዕኖዎች አሉ ና ያንን አትፈሪም ወይም ያ ነገር አይመጣም አይምሮሽ ላይ?
ማህበረሰቡ ውስጥ አይደል ያለሁት? ይመጣል። ግን ነገርኩሽ፣ በጣም እልህኛ ነኝ። የመጡብኝ ኔጌቲቭ ነገሮች ወደ መልካም የመቀየር ባህሪ ያለኝ ና ልጄ አሁን የሴት ልጅ ነው። የኔ ልጅ ቀኔ እናቱ ነኝ። ስደት ሄጄ ለፍቼ ዩኒቨርሲቲ ያስገባሁት እኔ እናቱ ነኝ። ስለዚህ የሴት ልጅ ነው በቃ። ዋው የኔ ልጅ ነው። ታዲያ መቼስ ወንድ አይወልድ አምጡ። እኔን እኛ ምጭ የወለድኩት እናቱ ስለሆንኩኝ ሰው የሴት ልጅ ሲለው እኔ ደግሞ አዎ አንተ የሴት ልጅ የኔ የእመቤት ልጅ ነህ ስለምለው ምንም እንትን አይለኝም። ነገሮችን ብዙ ጊዜ ከማልቀስ ከመከፋት ጭምት ከመሆን ይልቅ ነገሮች ሲመጡ ፊት ለፊት መጋፈጥ፣ የመጡትን ነገሮች በተወረወረልን ድንጋይ ቤት መስራት ነው እንጂ መልሰን መወርወር የለብንም ማባከን የለብንም። በስተመጨረሻ ማለው ሴቶች በህትማማችነት መንፈስ ሁላችንም በህብረት ሁሉም ሰው ፖለቲካ ውስጥ ይግባ ሁሉም ሴት ፖለቲካ ውስጥ ትግባ ማለት አይደለም። ፖለቲካው ላይ ያለችውን ሰፖርት በማድረግ በኢኮኖሚ በማህበራዊ ጉዳይ በየዘርፎቻችን ሴቶች በልጠን መታየት አለብን። በቃ መውጣት መቻል አለብን። አሁን ጊዜው የኛ ነው ብዬ ነው ማስበው። ጊዜው የኛ ነው ስለሽ በፊትስ የሚባል ነገር ይመጣል፣ ግን በቃ አሁን የተሰጠን እድል እንድንሰራበት ነው። ፖለቲካ ውስጥ ያለችውም ፖለቲካዋን በኮታ ማሟያ ሳይሆን ለውሳኔ ሰጭነት ለአመራርነት ራሷን ብቁ ማድረግ አለባት። ወንዶችም ይህንን ነገር ማገዝ አለባቸው። ዝም ብሎ ለይስሙላ ሴት ልጅ እናት ነች፣ እህት ነች፣ ወንድም ነች የሚለው አባባል ቀርቶ ሴት ልጅ ሰው ናት። ሁሉም ሰው ደግሞ ህገ መንግስት የሰጠው መብት አለው። ስለዚህ ሁልጊዜ የምናፍቀው ነገር በህገ መንግስታችን አንቀጽ 35 ላይ ያለችዋል። አንቀጽ 35ን አሟጠን እንጠቀም፣ ያኔ ነጻነታችን እናስከብራለን ነው የምለው። ፖለቲካውን ዳር ላይ ቆማችሁ የምታዩ እህቶች ወደ መሀል ግቡ። ምንም የሚያስፈራ ነገር የለውም። የሚያስፈራውም ነገር የፈጠሩት ሰዎች ናቸው። እንዳያስፈራ የምናደርገውም እኛ ሴቶች ስለሆንን የራሳችንን መንገድ በራሳችን እጅ እንስራ ነው የምለው።
የእሷ ድምፅ የሬዲዮ ፕሮግራም በኢትዮጵያ የሲቪል ማህበራት ድርጅቶች ህብረት ለምርጫ እየተዘጋጀ በየሳምንቱ ማክሰኞ ምሽት ከ3 ሰዓት ከ10 እስከ 3 ሰዓት ከ40 ወደ እናንተ የሚደርስ የ30 ደቂቃ የሬዲዮ ፕሮግራም ነው። ፕሮግራሙ ከኔዘርላንድስ ኢንስቲትዩት ፎር መልቲ ፓርቲ ዲሞክራሲ ጋር በመተባበር ከአውሮፓ ህብረት በተገኘ የገንዘብ ድጋፍ ይቀርብላቸዋል። ይህ ፕሮግራም የሴቶችና የልጃገረዶችን የፖለቲካ ተሳትፎ እንዲሁም ውሳኔ ሰጭነትን ለማጠናከር ይሰራል። ከእንግዳዬ ጋር ባደረግነው ቆይታ በርካታ ቁም ነገሮችን እንዳገኛችሁ ተስፋ አድርጋለሁ። ከዚህ ቀደም ብለን እየተወያየንባቸው የነበሩትን ነጥቦች እንመለስባቸው። ሶስተኛው ነጥብ ላይ ነው ያቋረጥ ነው። ሶስተኛው ነጥብ የማታውቁት ላይ ሳይሆን የምታውቁት ላይ አተኩሩ ይላል። ይህ ምን ማለት ነው? የማታውቁት ላይ ስታተኩሩ የምታውቁትን እውቀት ተግባራዊ ለማድረግ ያስቸግራቸዋል። የዚህ ሁኔታ ውጤት እውቀታችሁን ተጠቅማችሁ ከማደግ ይልቅ ስለማታውቁት ነገር በማሰብ ጊዜን መፍጀት ነው። ወሳኙና ጨዋታውን የሚለውጠው ነገር ትኩረታችሁ ነው። የሆናችሁትን፣ ያላችሁን እንዲሁም ደግሞ የምታውቁት ነገር ላይ ብቻ በመስራት የማደግ እድላችሁን አስፉ።
Let's go. ሳምንት ከሰከስን
ቀደም ብለን ያነሳናቸውን ነጥቦች ተግባራዊ በማድረግ ራሳቸውን በውሳኔ ሰጭነቱም ሆነ በፖለቲካው ዘርፍ ለማሳደግና ለማብቃት ይረዳቸዋል ብለን ተስፋ እናደርጋለን። ለዛሬ ራሳቸው ላይ ትኩረት በማድረግ ከራሳቸው አልፈው ለትውልድ የሚተርፍ ስራን ከሰሩ ጀግና ሴቶች መካከል የዛሬዋን እነሆ።
ወይዘሮ ሸዋ ረግድ ገድሌ በሸዋ ጠቅላይ ግዛት በደብረ ብርሃን ከተማ በ1878 ዓመተ ምህረት ተወለዱ። ወይዘሮ ሸዋ ረግድን የጀግና እናቶች ቁንጮ በመባል እንዲታወቁ ያደረጋቸው በ1928 ዓመተ ምህረት ፋሺስት ኢጣሊያ ኢትዮጵያን በወረረበት ወቅት ከወንድ አርበኞች ጋር ጎን ለጎን በመሰለፍ ያከናወኑት የጀግንነት ስራ ነው። በጦር ሜዳ ካደረጉት ተጋድሎ ሌላ በጠላት እጅ ወድቀው ለሚጠየቁት ጥያቄ ሁሉ በቆራጥነት የሚሰጡት ምላሽ ለጀግንነታቸው የተለየ ዝናን አትርፎላቸዋል። በወቅቱ የኢትዮጵያ ሰንደቅ ዓላማ ወርዶ የጣሊያን ባንዲራ ሲውለበለብ አይተው በማልቀሳቸው ታስረው ብዙ ግፍ ደርሶባቸዋል። ከተለቀቁም በኋላ በ1932 ዓ.ም በአዲስ ዓለም ፋሺስት ምሽጎበት የነበረው ምሽግ እንዲሰበር አድርገዋል። የፋሺስት ጦር በወሊሶ አደጋ ጥሎ ከማረካቸውም በኋላ የሞት ፍርድ ተፈርዶባቸው ዓለም በቃኝ ገብተው ነበር። የወይዘሮዋ ትልቅ የባህሪ ጥንካሬ የሚገለጽበት ለፋሺስት ቁጣና ግልምጫ ሳይበገሩ በትግሉ ገፍተው መዝለቅ መቻላቸው ነው። ወይዘሮ ሸዋ ረግድ ገድሌ ላደረጉት ከፍተኛ ተጋድሎ ባለ 5 ዘንባባ ሜዳሊያና የድል ኮከብ ተሸላሚ ነበሩ። ከነጻነት በኋላ የኢትዮጵያ ሴቶች በጎ አድራጎት ማህበር መስራች አባል በመሆን እስከ ሞታቸው ጊዜ 1942 ዓ.ም ምረት ማህበሩን ሲያገለግሉ ቆይተዋል።
እንዲህ ትኩረት ያልተሰጣቸው ነገር ግን በየአካባቢያችን በየቤታችን ብዙ ጀግኖች እንደሚኖሩ አንጠራጠርም። ስለዚህ እናንተ አድማጮቻችንም የገሌ ወይም የገሊት ታሪክ ቢቀርብ ብላችሁ የምትጠቁሙት ካለ ደውላችሁ ወይም በአጭር የጽሑፍ መልእክት አሳውቁን። እኛ ለአድማጮች እንዲመጥንና እንዲስማማ አድርገን እናሰማቸዋለን። የተንቀሳቃሽ ስልክ ቁጥራችን 0977 110077 ነው። ደውሉ፣ አጭር የጽሑፍ መልእክትም ላኩ። የሷ ድምጽ የሬዲዮ ፕሮግራም ዘውትር ማክሰኞ በዚህ ሰዓት ማለትም ከ3:10 እስከ 3:40 ወደ እናንተ ይደርሳል። አዳምጡን፣ ደውሉልን፣ አስተያየታችሁን ስጡን። በነገራችን ላይ ሴቶች ለሚያደርጉት የኩልነትና በውሳኔ ሰጭነቱም ረገድ ለቀጣዩ ትውልድ እየከፈሉት ያሉት አስተዋጽኦ ለነገዎቹ ትውልዶች መነሻ ድልድይ ነውና አሁን ያሉብንን እክሎች ነገ ላለመድገም ዛሬ ሴቶች ለሚያደርጉት ብርቱ ተሳትፎ የሚያጋጥማቸውን እንቅፋቶች በጋራ ከስራቸው ለማጥፋት ሁላችንም የድርሻችንን መወጣት አለብን። እንግዲህ የዛሬው ቅንብራችን እየተጠናቀቀ ነው። ሳምንት ግን ልክ ዛሬ በተገናኘንበት ሰዓት ለመገናኘት ቀጠሮ እንያዝ። ማክሰኞ ከ3:10 እስከ 3:40 በኢትዮጵያ ሬዲዮ ላይ የሷ ድምጽ የሬዲዮ ፕሮግራም በሌላ ቅንብር ይጠብቃችኋል።
መብቴን ለማስከበር እኔ ነኝ እንጂ መቆም ያለብኝ ቁሙልኝ ማለት ወይ ደግሞ ተከራከሩልኝ የሚለውን ነገር መተው መቻል አለብኝ።
ይህንና ሌሎች ቅንብሮችን ይዘን ሳምንት እንጠብቃችኋለን። እስከዛው እናንተ ለእኛ መደወላችሁን፣ አጭር የጽሑፍ መልእክት መላካችሁን እንዳትረሱ። የተንቀሳቃሽ ስልክ ቁጥራችን ቁጥር 0977 110077 ነው።
የሷ ድምጽ የሷ ድምጽ ሬዲዮ ፕሮግራም በኢትዮጵያ ሲቪል ማህበራት ድርጅቶች ህብረት ለምርጫ እየተዘጋጀ በየሳምንቱ ማክሰኞ ከምሽቱ 3:10 እስከ 3:40 ወደ እናንተ የሚደርስ የ30 ደቂቃ የሬዲዮ ፕሮግራም ነው። ፕሮግራሙ ከኔዘርላንድ ኢንስቲትዩት ፎር መልቲ ፓርቲ ዲሞክራሲ ጋር በመተባበር ከአውሮፓ ህብረት በተገኘ የገንዘብ ድጋፍ እየተዘጋጀ ወደ እናንተ ይቀርባል። ይህ ፕሮግራም የሴቶችና የልጃገረዶችን የፖለቲካ ተሳትፎ እንዲሁም ውሳኔ ሰጭነትን
ለማጠናከር ይሰራል። የሷ